አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። የፋሽስት ኢጣሊያን ወረራ በሚመለከት ከተጻፉት የአይን እማኝ መስክር ድንቅ መጽሐፍ ዳንዶ በዶክተር ሃራልድ ናይስትሮም የተደረሰው መጽሐፍ ነው። ይህም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ተተርጉሟል። ክፍል 1 ትረካውን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። የምባ ቋጠሮ ያኔ ነው መልካ የከዳው አባታ ደርውሉን ሰብሮ ተሰቅሎ ያየ እንዳላየው ሲሄድ እንባውን ቋጥሮ አው ያደቦላም በሳ ጃዊሳ ይድባሉን አምኖ ሲጣራ እንዲህ ያለ ሲያቀራራ አንጀቴን ዶ ቢሸተው ጉበቴ ስጋ በላህ ብሎ አማኝ ጎረቤቴ ይችንስ ጎጆዬን አቃጥላታለሁ ስጨስ እየጨሰች ያለኝ መስላለሁ አሞኝ ውሎ አሞኝ ሊያድር ነው ወይ ይሄ ሰርቶ መብላት ጤና ላይ ሆን ነው ወይ ኧረ ጎራው ኧረ ደኑ አምስት አመት ሙሉ ሳር የበላው በሬ ቀንበሩ ቀረበ ሊጠመድ ነው ዛሬ ያለ ብቻውን ተረተር አናክቶ እጁን እንዳይዙት ለራሱ ሰስቶ እንደዚህ በማለት በጎራው አክስቶ የዚያ ልጅ የዚያ ቡችላ አባቱ ነበር ልጁ ግስላ ዱብ ዱብ እንደበረዶ በልጅነቱ በረሃ ለምዶ ያለ ፎክሮ 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 የመጨረሻዋን አንድ ቦምብ ወርውሮ ሲወድቅ ከጃቸው የድሜ ክሩት አስሮ ያንጉብል አንበሳ ያን ወንዶች ወንድ አርብ ገበያ ላይ ሰቀለው በገመድ ሲያሳዩ ሲውሉ ለአብሮ አደግ ጓደኛ ለወዳጅ ዘመድ ያኔ ነው አዎ ያኔ ነው ወንድሙ ሲገልብት ወንድሙ ካልከፈው አንጥል ረሱሪውን ደሙን ዲካራፋው የሚለው ይትበሃል ከጀማ ከመልካው በተቋጠረምባ የተሸረሸረው ጓድ ዘመድ አዝማድ ቃልኪዳን የበላው ትውልድ ጭጫ ሆኖ ይትበሃሉን ያጣው አዎ ያኔ ነው ያኔ ነው
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። የተርጓሚዎቹ ማስታወሻ ማንያውራ የነበረ ማንያርዳ የቀበረ እንደሚባለው እንደዚህ ጥርት ያለ በቀናትና በሰዓታት የተደገፈ በቦታው በነበረ ሰው የተጻፈ ማስታወሻ ማግኘት ቀላል አይደለም። በመጀመሪያ እንዲህ አይነቱ ጽሑፍ ለአንባቢ እስካሁን ሊደርስ ያልቻለበትን ምክንያት ወይም ለምን አሁን የሚለውን ጥያቄ መመለስ ተገቢ ነው። የማስታወሻው ባለቤት ዶክተር ሃራልድ ናይስተሮም በሕይወት እያሉ ጽሑፉ በእንግሊዝኛም ሆነ በአማርኛ እንዳይተረጎም ከልክለው፣ ከሞቱ በኋላ ግን ጽሑፉ ለአንባቢያን እንዲደርስ ስለፈቀዱ ነው። ጸሐፊው ይህን የመሰለ ዘገባ ለአንባቢያን እንዳይደርስ ያደረጉበት ሁኔታ ለእኛ ግልጽ ባይሆንም በቂ ምክንያት ነበራቸው። ስለዚህ ጸሐፊው ከሰጡት ርዕስ መውጣት ባንፈልግም ለጽሑፉ ተስማሚ ገላጭ ቃል የተደበቀው ማስታወሻ የሚል ተደራቢ ርዕስ ሰጥተነዋል። ዶክተሩ በሞት ሲለዩ ጓደኛቸው ዶክተር ኮልማን ጽሑፉን ወደ እንግሊዝኛ ተርጉመው ያጠናቀቁት እንደ አውሮፓ አቆጣጠር በ2012 ነበር። እንግዲህ ጸሐፊው ለምን ፍራቻ እንዳደረባቸው ከጽሑፉ መረዳት ተገቢ ነው። ዶክተር ናይስትሮም የአማርኛን ቋንቋ በደንብ ይናገሩና ይጽፉ ስለነበር በጊዜው የተደረገውና የተነገረውን ነገር ዓለምንም አስተርጓሚ እንዳለ ማስቀመጣቸው ሌላው የጽሑፉ ጠቀሜታ ነው። በጣሊያንና በኢትዮጵያ መካከል ስለተደረገው ጦርነት ብንሰማም ምን አይነት ባህሪ እንደነበረው ከዚያም ከውጊያ አልፎ ጭፍጨፋ ላይ ያተኮረና ያጋደለ ጦርነት መሆኑን ምን ያህል ሰው በውል ያውቅ ይሆን? እኚህ ሰው ወደ ጦር ሜዳ ግንባር ተጉዘው በቦታውም ሆነው የጻፉት ስዕላዊ አገላለጽ ትልቅ የታሪክ ቅርስ ነው። አንባቢዎች ወደፊት እንደሚረዱት ጸሐፊው ሚዛናዊ የሆነ አቀራረብ ነው ያላቸው። ደግሞም በጊዜው ያዩትና የሰሙትን ነው የጻፉት። ፈሪውን ከጀግናው ጋራ፣ ተንኮለኛውን ንጹህ ልቦና ካለው ሰው ጋራ ኩል ነው ያቀረቡልን። ሌላው የዚህ ማስታወሻ አብይ ነገር አያሌው ሞኙ ሰው አማኙ እየተባለ እስካሁን ድረስ የሚዘፈንላቸው ደጃዝማች አያሌው ብሩን ከጎናቸው አብረው ውለው አድረው ያሰፈሩት ማስታወሻ ለአያሌው ሞኙ መዘፈን ምክንያት ከደጃዝማቹ ከራሳቸው አንደበት የሰሙትን መረጃ ይጨምራል። እንግዲህ ጸሐፊው
የሰዎችን ስሞች እየተቀሱ በዚያን ጊዜ ተደረገውንና የተባለውን ያዩትንም በመዘገባቸው ደጉንም ክፉንም ለይተው በመጻፋቸው ለብዙ ስማቸው ለተጠቀሱ የዚያን ጊዜ ከፍተኛ የኢትዮጵያ ባለስልጣኖች ቤተሰቦችን ቅር ሊያሰኝ የሚችል ነገር ሊኖር እንደሚችል ይገባናል። ሆኖም መተርጎም እንጂ ማብራራት ወይም ሌላ ጭማሪ ስላልተደረገበት የሆነውን መቀበል የግድ ነው። በተጨማሪም ታሪክ ወይም ያለፈ ማስታወሻ ሰዎች እንዳያዝኑ ወይም እንዳይቀየሙ ተብሎ የሚዛመም ከሆነ ከእውነት ይርቃል። ልጅን ሲወዱ ከነንትኑ እንደሚባለው ታሪክን ሲቀበሉ ደግሞ ከነእውነታው መሆን አለበት። ማስታወሻነቱ ደግሞ በዚያን ጊዜ ለነበረው ብቻ ሳይሆን በዚያን ጊዜ ለተሰራው ድርጊት በኋላም ለወደኋላ ለታየው ሁኔታ መንስኤ ጥቆማ ያበረክታል። ያንዳንዱ አንቀጽ በጽሞና ሊነበብ የሚገባው ማስታወሻ ነው። አቀራረቡ ስዕላዊ መግለጫ ስለሚሰጥ አንባቢያንን እንደሚመስጥ እርግጠኛ ነን። ትርጉም ስለሆነ እንደተጻፈውና የማስታወሻው ባለቤት ሊገልጹት እንደፈለጉት አድርገን አቅርበናል። በጽሑፉ ውስጥ ግን አንዳንድ የቃል አጠቃቀሞችን የግድ መቀየር ተገደናል። ለምሳሌ ባሪያ ወይም ባሪያዎች የሚለውን ቃል በአገልጋዮች መተካታችንን ለአንባቢያን ማስታወስ እንወዳለን። ፈሪዎችንና ተንኮለኞችን እንደዘገቡት ሁሉ በማስታወሻቸው ያሰፈሯቸው የኢትዮጵያውያን ተዋጊዎች ስዕላዊ አገላለጽ ለምናውቀውና ለሚነገርለት የኢትዮጵያውያን ጀግንነት በቂ መረጃ ነው። ጀግንነቱ ደግሞ ከተራው ሰው እስከ ባላባቱና ካህናቱም ጨምሮ ነው። የተዋጋው የኢትዮጵያ ወገን ከየቦታው ክተት ብሎ የወጣ ነው። ጎጃቸውን ዘግተው ሴቶችና ልጆች ባህሎቻቸውንና አባቶቻቸውን ሊቆስሉ ሊያስታምሙ ሊሞቱ ደግሞ ሊቀብሩ ተከትለው ወጥተዋል። በማስታወሻው የከምባታ ተወላጆች የሰሩትን የጀግንነት ሥራ ማንበብ የሚያኮራ ሆኖ አግኝተነዋል። የማስታወሻ ለታሪክ ባለሙያተኞች መነጋገሪያ ርዕሶችም ይዟል ብለን እናምናለን። ከራሳቸው ከደጃዝማች አያሌው ብሩ ጀምሮ እስከ ንጉሱና በሳቸው ስር ለነበሩ ከፍተኛ ባለስልጣኖች ሚና አንድ ነገር ሲሆን፣ በየክልሉ ገበሬውና ሌላው ተራ ሰው ያደረጋቸው ነገሮች ደግሞ ሌላ ጉዳይ ነው። ከጀግንነቱ ጋር ክህደቱ ድንቁርናውም ሆነ የዋህነቱ አብሮ ተገልጿል። ሌላው አንባቢን የምናሳስበው ነገር ቢኖር ባለፈ ታሪክ ዳኝነት መስጠት ተገቢ ባይሆንም አስተያየትና ትችት ግን የማይቀር ነገር ነው። ስለዚህ አንብበው እስኪጨርሱ ድረስ በተለይ አንድን ወገን ከሌላው ለይተው ለመተቸት እንዳይቻኮሉ ነው። ደጉና ክፉ በየቦታው ነው የታየው። አስጀምሮ ላስጨረሰን አምላክ ምስጋና ይግባው። ገበየው ተፈሪ፣ ደሳለኝ ዓለሙ። ምዕራፍ አንድ የታላቅ ሰው ህመም። ጥቅምት 9 ቀን 1928 ዓመተ ምህረት ጥሩ የእሁድ ከሰዓት ቀን ነበር። በኢትዮጵያና በኢጣሊያ መካከል የሚደረገው ጦርነት ሁኔታ እየገፋ ነው። ቢሆንም ለኛ ብዙም ስሜት ሳይሰጠን አዲስ አበባ በዶክተር ሃነር የሚያምር ቅጥር ግቢ በስነ ስርዓት በተዘጋጀ የቡና ጠረጴዛ ዙሪያ ከበን ቁጭ ብለናል። መንግስተ ሰማያት ከመሰለው ሰማያዊ ሰማይ የአፍሪካ ፀሐይ ታንጸባርቃለች። ግቢው የተለያየ ቀለም ባላቸው አበባዎች ተውቧል። የተቀመጠበት ወንበር ምቾትን ጨምሮ የቀረበው ቡናና ኬክ ጣዕም ነበረው። ንግግራችን እንደተለመደው ስለ ጦርነቱና ስለሚያስከትለው አስከፊ ውጤት ስለሚፈጠረው ሽብር ነበር። ሁላችንም የሊግ ኦፍ ኔሽንስ በአስቸኳይ መፍትሄ እንደሚያገኝለት ተማምነናል። ቢያንስ ተስፋም ማድረጋን ነበር። የዋህ ቅን ሐሳቢ ስለሆነ እንጂ ስለሚመጣው ትልቅ ነውጥ፣ ስለሚያልፈው ሕይወትና ስለሚጠፋው ንብረት፣ እኛን ራሳችንን ጨምሮ ስለሚደርስብን መከራ ትንሽም ቢሆን ሐሳቡ አልነበረንም። ሰው ያስባል፣ እግዚአብሔር ይፈጽማል። ድንገት ከበር በኩል ትልቅ ባለ ስልጣን ሰው ወደ ግቢው ሲገቡ አየን። የኢትዮጵያው የውጭ ጉዳይ ሚኒስትር ብላቴን ጌታሁሪ ናቸው። ፊታቸው የሕፃን ልጅ አይነት ክብነት ያለው ሲሆን ጸጉራቸው ነጭና ሉጫ ነው። ከእግራቸው በኩል ወደ ደጋንነቱ ያደላል። ወዲያው እንዳየኋቸው እኔን ፈልገው እንደመጡ ገመትኩ። ትክክል ነበርኩ። ትንሽ አረፍ ብለው ቡና ከጠጡ በኋላ ስለመጡበት ጉዳይ መግለጽ ጀመሩ። መልእክታቸው ከንጉሱ የመጣ ነው። የተጠየቅኩትም በሚቀጥለው ቀን ወደ ሰሜን ግዛት ዋና ከተማ ወደ ዳባት በአውሮፕላን መሄድ የምችል እንደሆነ ነው። ስመጥሩ ደጃዝማች አያሌው ብሩ ታማዋልና የሕክምና እርዳታ ያስፈልጋቸዋል። ቶሎ የሕክምና እርዳታ ተደርጎላቸው በሰሜን ግንባር ወደ ጦርነት እንዲሄዱ ይፈለጋሉ። የኢትዮጵያው ንጉሥ ጃንሆይ አጼ ኃይለ ሥላሴ መልስ ስለሚጠብቁ ቶሎ መልስ መስጠት ነበረብኝ። ወዲያውኑ አወጣው አወረድኩ። ጥያቄው ከጃንሆይ ስለመጣም መልስ በቶሎ መስጠት ነበረብኝ። ነገሩ ጥሩ አጋጣሚና የሚያጓጓ ሆኖ እንዳገኘሁት ማሰቤን መደበቅ አልችልም። የ600 ኪሎ ሜትር ርቀት ያለውን ቦታ በአውሮፕላን መብረርም የመጀመሪያዬ ስለሆነ በተጨማሪም ከዚህ ቀደም ያላየሁትን ምዕራባዊ የሰሜኑን የኢትዮጵያ ክፍል ማየትም የማይገኝ ጥሩ አጋጣሚ ስለነበረ ነው። ተጨማሪ ገንዘብ የማግኘት ሁኔታም የሚጠላ አይደለም። በጎን በኩል ደግሞ የመረበሽ ስሜት ተሰማኝ። የሄድኩበትን ጉዳይ ከጨረስኩ በኋላ አስታውሰው ይመልሱኝ ይሆን ወይስ እዛው ጫካ ውስጥ ጥለውኝ ለረጅም ጊዜ ቆይ ይሆን ብዬ አሰብኩ። እንደዚህ ለማሰብ ደግሞ በቂ የሆኑ ምክንያቶች ነበሩኝ። መጀመሪያ እንደዚህ አይነት አደጋ ላለበት ስራ የገንዘቡን ጉዳይ ግልጽ አድርጎ መነጋገር ወይም መጨረስ አለብኝ ብዬ አሰብኩ። ለዚህም እጥፍ እንዲከፈለኝና የህይወት መድህን ወይም ኢንሹራንስ እንዲኖረኝ መጠየቅ ተገቢ ነበር። ከልምድ በመነሳት ግን ከአበሾች ጋራ ኮንትራት ሲዋዋሉ ለመከራከሪያ እንዲሆን ዋጋን ከፍ አድርጎ መጥራት የተለመደ በመሆኑ የሚከፈለኝን ሂሳብ በሶስት እጥፍ ከፍ ለማድረግ አሰብኩ። ብላቴን ጌታ ከተቀመጡበት ወንበር ትዕግስት አጥሯቸው በመቁነጥነጥ ጃንሆይ ቁጭ ብለው መልሴን እንደሚጠብቁ አስታወሱኝ። ዶክተር ሃነርን ምክር ጠየቅኩት። የበረራ ልምድ ስላለው በአውሮፕላን መብረሩ የሚያስደስት አጋጣሚ መሆኑን እሱ ራሱ ይህን አጋጣሚ ቢያገኝ የሚቀበለው ሐሳብ ነው። ነገር ግን በአጠቃላይ ሌላም ሰው መረዳት እንደሚችለው በእንደዚህ አይነቱ የግል ውሳኔ ጉዳይ ምክር መስጠት አልፈለገም። ስለሆነም ለውጭ ጉዳይ ሚኒስትሩ ጉዞውን የሚከተሉት ነገሮች ከተሟሉ የምቀበለው ነገር መሆኑን በአግባቡ ገለጽኩላቸው። መሟላት ያሉባቸው ነገሮች፣ አንደኛ የምወስዳቸው የሚያስፈልጉኝ መድኃኒቶች እንዲዘጋጁ፣ ሁለተኛ ደጃዝማች አያሌው እንደ ተሻላቸው ወዲያውኑ የምንመለስበት አውሮፕላን እንዲላክልኝ። ሶስተኛ ደግሞ ክፍያዬ በሶስት ጥፍ እንዲሆንና ለቤተሰቦቼም ማስተማመኛ ኢንሹራንስ እንዲሰጣቸው ነው። ተቆር ብሎ የነበረው የውጭ ጉዳይ ሚኒስትሩ ፊት ፈካ አለ። ጉዞውን ለማድረግ በመስማማቴ አመስግነውኝ ከመቀመጫቸው ተነስተው እንደቆሙ ካቀረብኩት ጥያቄዎች ቁጥር 1 እና 2 እንደሚሟሉ ቃል ገቡልኝ። ትጀዝማች አያሌውን ያመማቸውን ነገር ማወቅ ፈልጌ ብጠይቅም የውጭ ጉዳይ ሚኒስትሩ ምንም የሚያውቁት ነገር እንዳልሆነ ነው የተገነዘብኩት። ሚኒስትሩ ከታማሚው ጋር በስልክ የተገናኙ ቢሆንም መታመማቸውን ብቻ ማወቅ እንጂ ተጨማሪ ነገር የዶክተር ችግር እንጂ የሳቸው አለመሆኑን ነው የተገለጸው። እንደ ሚኒስትሩ አገላለጽ ሐኪም ለበሽተኛው ሁኔታ አስቀድሞ ማወቅና የሚያስፈልገው መድኃኒት ማዘጋጀት እንደሚኖርበት አልታያቸውም። ፋርማሲ ያለው ደግሞ ከዳባት 600 ኪሎ ሜትር ርቀት በአዲስ አበባ ብቻ ነው። ይህም በጊዜው በነበሩ የኢትዮጵያ ባለስልጣኖች በየጊዜው ከሚታዩ አርቆ ከማሰብ ጉድለት ከሚፈጠሩ ሁኔታዎች አንዱ ነው። ሶስተኛውን ጉዳይ በሚመለከት ግን ሚኒስትሩ ራሳቸው ጃንዌን አማክረው የሚደረግ መሆኑን ነገሩኝ። መከራከሪያ እንዲሆን ብዬ ሁሉንም ከፍ አድርጌ ስለጠየቅኩ የሚወሰነው የመጨረሻ ውሳኔ ለኔ የሚጠቅም ትክክለኛ ይሆናል። በንጋታው የአየር በረራ እንደማይኖርም በደንብ ተረድቻለሁ። ምናልባትም ከሳምንት ካለዛም ከወር በኋላ ሊሆን ይችላል። የናውን ጊዜው ለወጥ ስላለ አንድ አራት ቀን በኋላ ሊሆን እንደሚችልም ገመትኩ። እንዳልኩትም ሊሆን ነው። ለጉዞው ራሴን ሳዘጋጅ በዚህ በሰሜን ክፍል ለትንሽ ቀናት እንደምቆይ አድርጌ ነው። ከመንግስት ጋር የተዋዋልኩበትን ይህን ስራ እንዳከናውን የሚያስፈልጉኝን የሕክምና መሳሪያዎችና የመድኃኒቶች ዝርዝር ሰጠው። የደጃዝማች አያሌው ህመም እንደተሰማ ጊዜው በአዲስ አበባ በነበሩት 105 የውጭ ጋዜጠኞች ያለ የሌለ ወሬ ይዛመት ጀመር። እኔም ራሴ ስለ ህመማቸው የማቀው ጉዳይ የለም ብዬ መግለጫ ብሰጥም ደግሞ ቃለ መጠይቅ ከማድረግ አላዳነኝም። ጋዜጠኞቹ በየጋዜጣቸው በተረጋጋ ሁኔታ ስለ ደጃዝማች አያሌው ቴሌግራም ያደርጋሉ። በቴሌግራማቸው ደጃዝማች አያሌው ከኢጣሊያ ጋር በተደረገ በመጀመሪያው ጦርነት በጣም ስለቆሰሉ ዶክተር ፓውሮፕላን ሊላክላቸው ነው የሚል ነበር። እንደውነቱ ከሆነ ደጃዝማች አያሌው ከጦርነቱ ግንባር 200 ኪሎ ሜትር ርቀት ነው ያሉት። እንዲህ አይነቱ ያልተረጋገጠ ውሸት ወይም ወሬ ሲወራ ማንም ሰው ሊረዳው እንደሚችለው አበሾችን ማናደዱ አይቀርም። ሁለት ጊዜ በጦር ሚኒስቴር መስሪያ ቤት ተጠርቼ ምን ብዬ እንደተናገርኩ ተጠየቅኩ። በሁለቱም ጥያቄ ጊዜ አስቸጋሪ ይሁን እንጂ በኔ በኩል እንደዚህ አይነት ሐሜታ እንዳልተናገርኩ በመንገር አረጋግቻለሁ። ያም ሆኖ ሰላዮች እየተላኩ የማደርገውንና የምናገረውን ነገር ይከታተሉ ነበር። ከዚያም አልፎ የግል ሰራተኞቼ በሚስጥር ይጠየቁ ነበር። ስለው ጉዞ ሁኔታ የሚገልጽ ምንም አይነት ዜና ሳይኖር ቀናት አለፉ። እኔም እንግዲህ በተፈጠረው አለመግባባት ምክንያት ጉዞ ተሰርዟል ማለት ነው። እንደዚህ ከሆነ ደግሞ ጥሩ ሁኔታ ላይ አይደለሁም ብዬ ማሰብ ጀመርኩ። ለሰባት ዓመታት በታማኝነት ባገለገልኩት መንግስት አልታመንም ማለት ነው የሚለው ሐሳብ ሲሰማኝ ደግሞ ያስጨንቀኝ ጀመር። በዚህም ምክንያት ጥቅምት 12 ቀን ከሰዓት በኋላ በጓደኞቼ በተደረገልኝ ግብዣ ላይ ለመገኘት ወደ ኢምፔሪያል ሆቴል ሳመራ ደስተኛ አልነበርኩም። በመንገድ ላይ የቆንስላችን መኪና ድንገት ደረሰብኝ። ሹፌሩ በየቦታው እየተፈለኩ እንደሆነና በአስቸኳይ ወደ ሆስፒታል ሄጄ የውጭ ጉዳይ ሚኒስትሩን ማግኘት እንዳለብኝ ነገረኝ። ከጥቂት ደቂቃዎች በኋላም ከውጭ ጉዳይ ሚኒስትሩ ከብላቴን ጌታ ሩይ ፊት ቁጭ አልኩ። ሁሉም ነገር ስለተዘጋጀ በንጋታው መብረር እንዳለብኝ ተነገረኝ። መድኃኒቶች አውሮፕላን ውስጥ ተጭነዋል። የቀረ ነገር ቢኖር ውሉን መፈራረም ብቻ ነው። ወረቀት አውጥተው ንጉሱ እየጠበቁ ስለሆነ በአስቸኳይ እንድጨርስ ትዕዛዝ ሰጡኝ። የችኮላው ምክንያት ገብቶኛል። ነገር ግን የውሉን ጽሑፍ በጥርጣሬ ተመለከትኩ። ሁሉም ነገር እንደጠየቅኩት የተጻፈ ሲሆን ያው የገንዘብ ክፍያው ጉዳይ ግን እንደጠየቅኩት አይደለም። ለመከራከር እንዳይመችም የውጭ ጉዳይ ሚኒስትሩ ስም ያለበት ማህተም አርፎበታል። እኔም ራሴ ብሆን ተጨማሪ ውይይት ወይም ክርክር ለማድረግ አልተዘጋጀሁም። ወዲያውኑ ፊርማዬን ሰጥቼ ወደ ሆቴሉ አመራሁ። በሆቴሉም የክብር እንግዳ እንደመሆኔ የተዘጋጀው የመሰነባበቻ ግብዣ ላይ ተገኝቼ ተቀመጥኩ። የታወቀ የሲኒማ ካምፓኒ ዳይሬክተርና የኖርዌይ ተወላጅ የሆነችው ባለቤቱ እኔን ለማስደሰት ያዘጋጁት ያማረ ግብዣ ነበር። ስለተደሰትኩም የነበረኝ መጥፎ ስሜት ሁሉ ለቀቀኝ። ይህ የአዲስ አበባ የመጨረሻ ምሽት ቢሆንም ለወደፊት ለረጅም ጊዜ ለሚመጣውና ለሚሆነው ነገር ሁሉ በዚህ ደስ በሚል ሁኔታ ተጀመረ። ምዕራፍ 2 ወደ ሰሜን። ከጠዋቱ 10 ሰዓት ተኩል ሲሆን ተነሳው። ሻንጣዬን ከሞላው በኋላ በተጨማሪ ታጣፊ አልጋና የመኝታ ከረጢት ወይም ስሊፒንግ ባግ ያዝኩ። ይህንን ብቻ ነው ለመውሰድ የወሰንኩት። አንድ ሲኒ ቡና ከጠጣው በኋላ ለሰራተኞቼ የቤት ዕቃዎቼን፣ ፈረሶቼን፣ ሌሎችንም ነገር ጨምሮ እንዲጠብቁ ትዕዛዝ ሰጠው። በሐሳቤ በአጭር ጊዜ ውስጥ እንደምመለስ ነው። ነገር ግን ትንሽም ቢሆን ያላወቅኩት ነገር እነዚህን በቤቴ ውስጥ ለረጅም ጊዜ ተቀመጡና ብዙ የቤተሰብ ትዝታ የሚያስታውሱኝን ንብረቶቼን ተመልሼ እንደማላያቸው ነው። እንዲያውም ቶሎ እንደምመለስ እርግጠኛ ስለነበር ንብረቴን በጥሩና በማያሰጋ ቦታ ለማስቀመጥ እንኳ ሙከራም አላደረኩም። ነገር ግን ንብረትን የማያሰጋ ቦታ ስለማስቀመጥ ቦታው የት ነው የሚገኘው? ከተማው ሲበዘበዝ በቦታው የነበሩ ሰዎች እንኳ አይናቸው እያየ ቤትና ንብረታቸው ወድሟል። ለማንኛውም ይህ የሌላ ጊዜ ታሪክ ነው። ሁሉም ከተዘጋጀ በኋላ መኪና እስኪመጣልኝ ድረስ 15 ደቂቃዎች ነበሩኝ። በዚህ ቆይታ አእምሮዬ ስለ ጉዞ በሐሳብ ይራወጥ ጀመር። የመጀመሪያ አውሮፕላን በረራዬ እንዴት ይሆን? ምን ያህል ጊዜ ሲወስድ ይሆን? ጠቅላላ ሁኔታውስ ምን ይሆን? ድንገት የአየር በረራውን ካልቻልኩት ብዬ ደርዘን የሚሆኑ የወረቀት ከረጢቶችም ይዣለሁ። አደጋ ይደርስብን ይሆን? ወይስ ደግሞ የጣሊያን አውሮፕላኖች አኝተው ተኩሰው ቢጥሉንስ? እያልኩ መኪና መጥቶ አውሮፕላን ማረፊያው እስኪወስደኝ ድረስ በአእምሮዬ ምስል እየፈጠርኩ ስትራመስ ነበር። አውሮፕላን ማረፊያ እንደደረስንም የሚያንጸባርቅ አሉሚኒየም ሽፋን ያለው ጃንከር አውሮፕላን ሞተር ድምፁን እያሰማ መንደርደሪያው ላይ ቆሟል። ሌላም ተጨማሪ እድሜው የገፋ የፈረንሳይ ፖቴዝ አውሮፕላን ቆሟል። ለኒሞንን ተረዳውና ወደ ጃንከሩ ፓይለት ዌበር ይባላል ሄጄ ሰላምታ አተለዋወጥ። እሱም አየሩ ጥሩ ነው፣ አውሮፕላኔም በጥሩ ሁኔታ ነው ያለው ብሎ ነገረኝ። አጭቦን የሚሄደው ፖቴዝ አውሮፕላን ጉዳይ ግን ሌላ ነው። መነሳት አልቻለም። አምስት ሰዎች ተረባርበውበት ከግማሽ ሰዓት በኋላ ተነሳ። ሁለቱም አውሮፕላኖች ከሚጠበቀው በላይ ጭነት ጭነዋል። እኔ ያለሁበት አውሮፕላን እኔን ፓይለቱንና መካኒኩን ጨምሮ አራት የሕክምና መሳሪያና መድኃኒቶች የያዙ ሳጥኖች፣ አራት አውቶማቲክ መሳሪያዎች እና 6000 ጥይቶች ይዟል። ሌላኛው አውሮፕላን ደግሞ ፓይለቱንና ድሬሰሩን፣ አራት መትረየስ ከ6000 ጥይቶች ጋር ሲይዝ በተጨማሪ የመቀስቀሻ ወረቀቶችም ጭኗል። የሚበተኑ መቀስቀሻ ወረቀቶች በአማርኛ ስለ ጦርነቱ፣ ስለ አየር ቦምብና ጋዝ፣ ስለ ታንክ ምንነትና ሌሎችንም ዘመናዊ የጦር መሳሪያዎች ሁኔታ የሚገልጽ ጽሑፍ ያለባቸው ናቸው። ሁላችንም ቦታ ቦታችንን ከያዝን በኋላ አውሮፕላኖቹ እንዲበሩ ምልክት ተሰጠ። በሜዳው ላይ የነበሩ ጓደኞች በመሰናበት እጃቸውን አወዛወዙ። ከነሱ መሃል ሆስፒታል አብረውኝ የሚሰሩ ሁለት ስዊድናውያን ነርሶች ነበሩበት። የኛ አውሮፕላን ከተነሳ በኋላ ቀርፋፋው ፖቴዝ እስኪነሳ ድረስ በሜዳው ዙሪያ እያዣበም ቆየን። ከትንሽ ጊዜ በኋላም ፖቴዙም ተነሳና ሁላችንም ወደ ሰሜን አቅጣጫ መብረር ጀመርን። አጃቢያችን ፖቴዝ አውሮፕላን ፈጣን መሆኑን በማሳየት የ3500 ሜትር ከፍታ እየወጣን እያለ መንገዱን ለማሳየትም ሆነ ከጣሊያን አውሮፕላኖች ለመከላከል ከኛ ቀደም ብሎ መብረር ጀመረ። የእንጦጦን ጋራ ወዲያውኑ ወደ ኋላችን ትተን የሱሉልታ ሰፊና ለም ቦታ ከስራችንና ከፊት ለፊት መታየት ጀመረ። ወርቃማ በመሰሉ የሰብል እርሻዎችና አረንጓዴ ሜዳዎች በጠዋቱ ፀሐይ ብርሃን ምክንያት ብርማ ቀለም የሚያሳዩ ወራጅ ውሃዎች በመሃላቸው ሲፈሱ ይታያሉ። ከሩቁ በምስራቅ በኩል የወታደር ካምፕ ይታያል። ይህም የንጉሠ ነገሥቱ የክብር ዘበኛ ጦር ነው። ለሰባት ዓመታት የዚህ ጦር ሐኪም ነበርኩ። ወታደሮቹ ከአንድ ቀን በፊት ከአዲስ አበባ ወጥተው ወደ ደሴ እያመሩ ነው። ወደ ዳባት እንድሄድ ባልታዘዝ ከዚህ ጦር ጋር ወደ ደሴ አብሬ እሄድ ነበር። ሆኖም ከጥቂት ሳምንታት በኋላ ያው ደሴ እንገናኛለን ብዬ ማሰብኩ። የኔ ሐሳብ ነበር። ሙሎ የተባለውን የአንድ ጡረታ የወጣ የእንግሊዝ ጀነራል እርሻን ቁልቁል እየተመለከትኩ እያለሁ ድንገት መሬቱ ከዓይኔ መሰወር ጀመረ። ቀጥ ያለ ተራራ የነበረው እይታ ወደ ታች ጨለማ ወደ መሰለ ጎድጓዳ መስመጥ ጀመረ። ከዚያም ወንዝ ማየት ጀመርኩ። አሁን ያለንበት ቦታ ከሙገር ሸለቆና ከሙገር ወንዝ ወለል ወደ 800 ሜትር የሚሆን ከፍ ብለን ነው። ከዚህ ስፍራ ነው ለአዲስ አበባ ከተማ የሚያስፈልገው ሲሚንቶ የሚመጣው። በተቃራኒው በኩል ተራራው እንደ ግድግዳ ቀጥ ብሎ ካለንበት ከፍታ ጋር ተስተካክሎ ይታያል። ከፊት ለፊታችን ደግሞ ሌላ ሜዳማ ቦታ ተንጣሎ ይታያል። የራስ ካሳ ውርስ ሰላሌ ነው። ጥሩና ንቁ ፈረሶች በማርባት በኢትዮጵያ ስመጥር የሆነ ቦታ ነው። በቀኝ በኩል ሲመለከቱ ደግሞ የአጼ ምኒልክ አልጋ ወራሽ የነበሩት ልጅ ኢያሱ ይኖሩበት የነበረው የፍቼ ከተማ ይታያል። ልጅ ኢያሱ ለ10 ዓመት በዚህ ከተማ የተቀመጡ ሲሆን ለማምለጥ ሙከራ ሲያደርጉ ተይዘው ጥብቅ ቁጥጥር ባለበት እስር ቤት ወደ ሐረር ተወስደዋል። ከጧቱ 2 ሰዓት ሲሆን አባይ ወንዝ ደረሰ። ፓይለቱ እኔ እንዳይ የፈለገው አስደናቂ እይታ አዘጋጅቶልኛል። ባይን ሲያዩት ግርማ ሞገስ ያለው እይታም ነበር። ከጊዜ ብዛት የአባይ ወንዝ ወደ ታች በመሸርሸር 1500 ሜትር ጥልቀት ያለው ሸለቆ ፈጥሯል። ፀሐይ ወደ ላይ ገና ከፍ ስላላለች ታችኛው የሸለቆው ክፍል በደንብ ባይታይም ወንዙ ከስር ያለት ንጣፍ ላይ ሲወርድ ይታያል። የሸለቆው ግርግዳ ወደ ሰዳሪ በኩል በዛፍና በእጽዋት የታጀበ ሲሆን ወደ ጎጃም በኩል ግን ግራጫ መልክ ያለው ቋጠኝ ነው የሚታይበት። ከሸለቆው ወጥተን እየበረር ያለንበት የጎጃም ክፍል በአረንጓዴ ሜዳዎች ጫካና ከተሞች የተሞላ ነው። ሰዎች ሰፍረውበታል። ለአይን የሚያስደንቀው ነገር ደግሞ የቤተ ክርስቲያኖቹ ብዛት ነው። በዚህ ስፍራ የሚኖሩ ሰዎች ጽኑ አጥባቂ ሃይማኖተኞች ናቸው ተብለው በኢትዮጵያ ይታወቃሉ። ወደ ግራ በኩል ደግሞ የጎጃም ትልቁ ተራራ ጮቄ ይታያል። አናቱ በ4150 ሜትር ከፍታ ላይ በደመና ተሸፍኗል። ከአባይ ማዶ ወደ ቀኝ በኩል ደግሞ የአማራ ሳይንት ተራራማው መሬትና የ4350 ሜትር ከፍታ ግርማ ሞገስ ያለው ለጋምቦ ተራራ ይታያል። ከግማሽ ሰዓት በረራ በኋላ ጥቁር አባይን እንደገና አቋረጥ። ወንዙ ከጣና ሐይቅ ተጠምዝዞ ሲወጣ በደንብ ማየት ይቻላል። አባይ ጎጃምን በሶስት ጎን አካሎ ነው የሚወርደው። ከዚያ ከጥምዙ ቦታ በመነሳት ወደ ዳባት ቀጥታ መስመር ያዙ። ሸለቆው እዚህ አካባቢ ጥልቅ ስላልሆነ ወንዙ በድንጋይ በተሰራ ድልድይ ስር ሲወርድ ተመለከት። ድልድዩ የተሰራው በ16ኛው ክፍለ ዘመን በአጼ ፋሲል ነው። የድልድዩ ስራ ከሚከተለው ታሪክ ጋር የተያያዘ ነው። አጼ ፋሲል ባለጸጋና ገናና ንጉስ ነበሩ። በሕይወታቸው ዘመን ብዙ የከፋ ነገር ያደረጉም ያሳለፉም ነበሩ ይባላል። ወደ ኋላ በርጅና ግን ጸጸት ስለገባቸው ንስሐ መግባት ፈለጉ። ማቅ ለብሰው አናታቸው ላይ አመድ ነስንሰው በባዶ እግራቸው ወደሚያውቁት ባህታዊ ሄደው ለነፍሳቸው ሰላም ለማግኘት ምን ቢያደርጉ እንደሚበጅ ጠየቁ። ባህታዊ ሲመክራቸው በዝናብ ወራት ወንዝ በማቋረጥ የሚሞተው የገበሬ ሕዝብ በሺህ የሚቆጠር ስለሆነ ወንዞች ላይ ድልድይ ብትሰራ ይሻላል ብሎ መከራቸው። አጼ ፋሲልም በሐሳቡ በመስማማት ድልድይ እንዲሰራ ትዕዛዝ ሰጡ። በተጨማሪም ድልድዩን የሚያቋርጥ ሰው በሙሉ ለንጉሱ ለአጼ ፋሲል ጸሎት እንዲያደርግ ትዕዛዝ ሰጡ። ይህ ጸሎትም እስካሁን ድረስ የሚደረግ ነው። በድልድዩ የሚያልፈው መንገደኛ እግዚአብሔር የአጼ ፋሲልን ነፍስ ይማር በማለት ይጸልያል። አሁን ደግሞ የበጌምድርን ክፍል እያቋረጥን ነው። አገሩ በተራሮችና ፀሐያማ በሆኑ ረባዳ ስፍራዎች የተሞላ ነው። የበግ እርባታ በጣም የዳበረበት ሲሆን የኢትዮጵያ ምርጥ የአህያ ዝርያዎች የሚረቡበትን ቦታ ነው። ነዋሪዎችም በጣም ሃይማኖተኞች ናቸው። ታዋቂ የሆኑ ብዙ ገዳማት አሉት። በስራችን አምባ ማርያም የተባለውን ትልቅ ገዳም ተመለከት። ወዲያውኑ የደብረ ታቦርን ከተማ አቋርጠን እየበረርን አለፍ። ይህ የራስ ካሳ ግዛት ነው። በከተማው ትልቅ የመኖሪያ ግቢ አሰርተዋል። ትንሽ ፈንጠር ብሎ ደግሞ በከተማው በምስራቅ ጠርዝ በኩል የአድቬንቲስት ሚስዮን ማዕከል ከመኖሪያ ቤቶች፣ ትምህርት ቤትና ሆስፒታሉ ጋር ይታያል። ከጠዋቱ 3 ሰዓት ተኩል ሲሆን በርቀት ወደ ምዕራብ አቅጣጫ የጣና ሐይቅ ታየኝ። ይህንን ሐይቅ ለማየት የረጅም ጊዜ ምኞቴ ነበር። በርቀት ስለሆነ በደንብ በዝርዝር ማየት አይቻልም። ሐይቁ በሰሜንና በምስራቅ በኩል የማይሎች ስፋትና ርቀት ባላቸው በደምቢያና ፎገራ አረንጓዴ ሜዳዎች ተከቧል። ደምቢያና ፎገራ በቀንድ ከብት ግጦሽ የሚታወቁ ቦታዎች ናቸው። በትንሽ ርቀት ፍርስራሹ የቀረ ይፋግ የሚባል የጥንት ከተማ አየን። በጎንደር ዘመነ መንግስት ጊዜ ከ500 ዓመታት በፊት መሆኑ ነው ይፋግ ትልቅ የንግድ መናኸሪያ ከተማ እንደነበር ይታወቃል። ጉዞአችንም በበለሳ በኩል አድርጎ እየቀጠለ ነው። ለእንግዳ የማይመች አደገኛ ቦታ ነው። በተራሮችና በገደሎች የተሞላ ስለሆነ በድንገት እንኳ አውሮፕላን ለማሳረፍ የሚሆን ቦታ አይደለም። በዚህ ስፍራ የሚኖሩ ሰዎች እንደ ተራራውና እንደ ገደሉ ሁሉ የማይመቹ እንደሆኑ ይነገራል። አገሩ ለእርሻ ስለማይመች በማጭበርበርና በሽፍትነት የሚተዳደሩ ሰዎች ይበዙበታል። ሆኖም ከበለዛ የሚጎረጎረው ማር ግን ባለው መዓዛ ታዋቂ ስለሆነ ተፈላጊነቱ ከፍ ያለ ነው። ልክ ከጧቱ 4 ሰዓት ሲሆን መድረሻችን ቦታ ዳባት ደረስ። የአውሮፕላን ማረፊያው እርጥበት ስለነበረው ፓይለቱ ዌበር ደፍሮ ከማሳረፉ በፊት 6 ጊዜ ሜዳውን መዞር ነበረበት። እንደምንም እየነጠረና እየተንገጫገጨ አውሮፕላኑ ከሜዳው መጨረሻ ከአንድ ትልቅ ዛፍ ፊት ለፊት ትንሽ ሜትሮች ርቀት ቆመ። ከአውሮፕላኑ ዘልዬ ወረድኩ። በመውረዴም ደስተኛ ነበርኩ። በእግር የሚረግጡት መሬት ማግኘቱ ራሱ ጥሩ ነገር ነው። ፊታውራሪ መርሶ ንጉሳዊ አቀባበል ነው ያደረጉልን። ፊታውራሪ የደጃዝማች አያሌው ልጅ ናቸው። አባትየው በማይኖሩበት ጊዜ የጦር አዛዥ እሳቸው ናቸው። በድንኳን ውስጥ የምግብ ጠረጴዛ ተዘጋጅቶም ስለነበር ወዲያውኑ ለመመገብ ተቀመጥ። ፓይለቱ ቶሎውኑ ወደ አዲስ አበባ እንዲመለስ ትዕዛዝ ተሰጥቶት ነበር። ይህም የሆነው የጣሊያን የጦር አውሮፕላኖች እንዳያገኙት ነው። ከሁለት ሰዓታት በኋላም ከፓይለቱ ጋር ተሰነባበት። ብቻዬን መሆን እንግዳ ነገር ሆነብኝ። ከጥቁር ሰዎች መካከል በመሃል ጥቁር ኢትዮጵያ ብቸኛ ነጭ ሰው መሆኔ ነው። ምዕራፍ 3 ጉዞ በአጃቢ መቀጠል። ከአዲስ አበባ ከመነሳቴ በፊት ፊታውራሪ መርሶ በቴሌፎን ጥብቅ ትዕዛዝ ተሰጥቷቸዋል። ትዕዛዙም አጃቢ አዘጋጅተው እንዲጠብቁና እኔ እንደደረስኩ ወዲያውኑ ደጃዝማች አያሌው ወዳሉበት ካምፕ ወደ ጠገዴ እንዲሄድ ነው። ጠገዴ ከዳባት ወደ ሰሜን በኩል የሶስት ቀን መንገድ ይርቃል። መንገድ ለመጀመር ሁሉም ነገር ተዘጋጅቶ እንደሆነ ብዬ እኔው ራሴው ስጠይቅ ፊታውራሪ ሁሉም ነገር ለነገ ይዘጋጃል የሚል መልስ ሰጡኝ። ጠጅ እየጠጣን ወሬ ቀጠል። ከዚያም ከአድካሚ ቀን በኋላ ማረፍ ነበረብን። ፊታውራሪ አውሮፕላኑን ሲጠብቁ ቆመው ስለዋሉ የደከማቸው መሆኑን ነገሩኝ። እኔም በጣም ተናደድኩና ቤተሰቡን ጨምሬ አስጠርቼ ወረድኩባቸው። የንዴት ቃሌን ሳወርድ ፊታውራሪ በጽሞና ምንም ሳይናገሩ ቆመው ተመለከቱኝ። ያለኝን ተናግሬ ስጨርስ እንዲህ የሚል ቃል ተናገሩኝ። እኔን የገረመኝ ከኛ በተሻለ የኛን ቋንቋ እየተናገርክ እንጀራውንም ውሃውንም አብረ እየበላህ እየጠጣህ እንደ ራሳችን አድርገህ የምናይህ ሰው እንደ ፈረንጅነትህ ጸባይህን ማሳመር ነበረብህ። ከንጉሱ የተላከ ትልቅ ዶክተር ነህ። ስለዚህ ራስህን ማክበር እንጂ ማቅለል የለብህም። ምን ማለት ይችላልው? አነጋገራቸው ያለምንም መከላከያ ነው የተረዳሁት። ዙሪያውን ሊብዬ ጥያቸው ወጣልኩ። የዳባት ከተማ ሌሎች መሰል ከተሞችን ነው የሚመስለው። ወደ 3000 የሚሆኑ ነዋሪዎች አሉበት። ከፊት ለፊታቸው ትንሽ ግቢ ቢጤ ያላቸው ክብ የሳር ጎጆ ቤቶች በተዘበራረቀ አቀማመጥ ከጋራው ስር ተዘርግተዋል። ጠበብ ያሉ የተጠማዘዙ የእግር መንገዶች በተለያዩ አቅጣጫ እርስ በርስ እያቋረጡ በመንደሮች ውስጥ ይታያሉ። ከላይ ከከፍታው የቅዱስ ገብርኤል ቤተክርስቲያን ወይራና በጥዛፎች ታጅቦ ከፍ ባለ አጥር ዙሪያውን ተከቦ ይታያል። እያንዳንዱ ሱቅ ሻጭ ንግዱን በየትንንሽ ቤቱ ውስጥ ስለሚያደርግ ክፍት ሱቅ የሚባል ነገር አይታይም። ከተማው ወጣ ብሎ ወደ ግቢም ወይም ወደ ቤተ መንግስቱ መሄጃ በኩል ቅዳሜ ቅዳሜ የሚውል የገበያ ቦታ ይታያል። ቤተ መንግስቱ ለመድረስ አንድ ሰው ከባህር ወለል 3000 ሜትር ከፍታ ወደ ላይ መውጣት አለበት። ቤተ መንግስቱ ራሱ 1000 ሜትር ርዝመት ካለው ገደል ተጠግቶ ነው የተሰራው። ከዚያ ሆነው ዙሪያውን ሲመለከቱ አስገራሚ ነው። ስለ ሰሜን ተራሮችና ገደሎች ብዙ ሰምቻለሁ፣ ነገር ግን በአይን ሲታይ እንደሚሆነው አይደለም። የተራሮቹ አናቶች ጠፍጠፍ ያሉ ሆነው 1000 ሜትር ወይም ከዛ በላይ ቁመት ባላቸው ገደሎች ይከፋፈላሉ። የተዘብራረቀ ግን አስገራሚ የሆነ እይታ አላቸው። ያለው ንጹህና ድንግል የተፈጥሮ ውበት ሰውነቴን ወረር እስከሚያደርገኝ ድረስ በአድናቆት ተመለከትኩ። ወደ ግራ በኩል በግምት ወደ 100 ኪሎ ሜትር ርቀት በፀሐይ ግባቱ ምክንያት ጠቆር ብሎ 3500 ሜትር ከፍታ ያለው የሚያስፈራው የጠገዴ ተራራ ሰንሰለት ይገኛል። ወደዚያ ነው የሚሄደው። አሁን ግን ስለ መንገዱ ማሰብ አልፈለኩም። ከፊት ለፊት ሲመለከቱ ዝቅ ብሎ ቆላ ወገራ ይገኛል። የጀበና ቅርጽ ነው ያለው። እንዳው ትንሽም ቢሆን ሜዳማ ቦታ ማግኘት ይከብዳል። አገሩ የተሞላው በተራሮች አናትና ጥልቀት ባላቸው ጠባብ ገደሎች ነው። በቀኝ በኩል በምትጠልቀው ፀሐይ የመጨረሻ ጮራ ፍንጣቂ ብርሃን ሲመለከቱ የትልቁ የሰሜን ተራራ ጉብታዎች በበረዶ ተሸፍነው ይታያሉ። ሁሉም ነገር የሚያስደንቅ ታላቅ ግርማ ሞገስ አለው። በተፈጥሮ ታላቅነት ምክንያት የትንሽነት ስሜት ተሰማኝ። በመገረም የራሴን ስሜት ዝቅ አድርጌ ወደ ቤተ መንግስቱ አመራው። ትንሽ የምታምር ክፍል ተዘጋጅቶልኛል። ወለሉ ላይ የፋርስ ስጋጃዎች ተዘርግተዋል። የብረት አልጋው አዲስ አንሶላዎች ተነጥፈውበታል። ወደ ክፍሉ ስገባ ወደ መሬት ለጥ ብሎ እጅ የነሳ የልጅ አገልጋይ በሁለት እጆቹ ሻማዎች ይዞ በአንዱ ማዕዘን በኩል ቆሟል። ተከትለውም የእጅ መታጠቢያ ውሃ፣ ምግብ፣ ጠላና ጠጅ የያዙ አገልጋዮች በሰልፍ መግባት ጀመሩ። ጣፍጦ የተሰራው ወጥ ሽታ የምግብ ፍላጎቴን ስለጨመረው በደንብ አድርጌ በላው። በልቼ እንደጨረስኩ ፊት አውራሪ የአዲስ አበባን ሁኔታ ወሬ ለማዳመጥ መጡ። እኔ ግን አውሮፕላን ካደረግነው ረጅም መንገድና ሆዴ እስኪሞላ በበላሁት ምግብ ምክንያት እንቅልፍ እንቅልፍ ስላለኝ ድምፅ እያሰማው ማዛጋት ጀመርኩ። በኢትዮጵያ አንድ ሰው ማረፍ ፈልጎ ድምፅ እያሰማ ቢያዛጋ ነውር የለውም። ፊት አውራሪም ደህና ደር ብለው ጥለውኝ ሄዱ። ከሌሊቱ 8 ሰዓት ሲሆን ድንገት ከእንቅልፌ ነቃው። በመላ ሰውነቴ ላይ የተጣበቀና የሚለበልብ ስሜት ተሰማኝ። መብራት አብርቼ አቅርቤ ስመለከት አልጋው በቁንጫ ተወሯል። ስተኛበት ነጭና ንጹህ የነበረው አንሶላ አሁን በደምና በሞቱ ቆንጫዎች ምክንያት ቀለሙን ቀይሯል። ተነስቼ ስቆምም ቆንጫዎቹ በግሬ በኩል ወደ ላይ ወረሩኝ። አንዳንዶቹ ፊቴ ላይ መፈናጠር ጀመሩ። በኋላ እንደተረዳሁት ቆንጫዎቹ በጣም ተርበዋል፣ ምክንያቱም ለብዙ ሳምንታት እዛች ክፍል ውስጥ ገብቶ ያደረም አልነበረም። በተጨማሪ ምንጣፎቹ ከተራገፉ ወራት አልፏቸዋል። አገልጋዩን ቀሰቀስኩና ከውጭ ድንኳን እንዲወጥርልኝ አድርጌ ከአንድ ሰዓት በኋላ እንደገና እንቅልፍ ወሰደኝ። ያሁኑ ግን ያልተቋረጠ ነበር። ከጧቱ ሁለት ሰዓት ሲሆን ፊታውራሪ መጡ። እንደተሰማኝ ከሆነ ከመጠን በላይ ሞቅ ያለ ሰላምታውና ወዳጅነቱም ትንሽ የተጋነነ መሰለኝ። በዚህ ምክንያትም አንድ የማይሆን ነገር እንደ ተፈጠረ ተገነዘብኩ። ሚስጥሩ ሲወጣ ረጅም ጊዜ አልወሰደም። ለካስ ለመንገዳችን የምንወስዳቸው አህዮች ሲያስፈልጉ ለነገ ካልሆነ በቀር ለዛሬ አልተገኙም። አሁን ግን እንደ ተራ ፈረንጅ ሳልሆን ድሬሰሩን ጠርቼ ምንም ሳልል ከቤት ወጥቼ ቁልቁለቱን መንገድ ያዝኩ። ፊታውራሪም የሆነ ነገር አለ ብለው በማሰብ ሰውነታቸው የሚፈቅድላቸውን ያህል እየሮጡ ከኋላዬ በመድረስ ትንፋሻቸው ቁርጥ ቁርጥ እያለ ወዴት እንደሚሄድ ጠየቁኝ። እኔም በመንገድ ያመላለስ የሚሄደው ወደ ቴሌግራም ቤት ሲሆን እሱ የተሰጠውን ትዕዛዝ እንዴት አድርገው እንደፈጸሙ ትዕዛዙን ለሰጠውት ንጉሥ ለማስተላለፍ ነው አልኩ። አባባሌ ሥራውን ሠራ። ፊታውራሪ ወዲያውኑ የሚያስፈልገው ነገር ተዘጋጅቶ ጉዞው በሁለት ሰዓታት ውስጥ እንደሚጀመር ቃል ገቡልኝ። ሁለት ሰዓት የተባለው ወደ ስድስት ሰዓታት ተራዘመ። ነገር ግን ከቀኑ ስምንት ሰዓት ሲሆን ጉዞውን መጀመር ተቻለ። ከተጓዦቹ መሃል ፈጠነ የሚባለው የኔ ድረሰር፣ ሁለት የጦር መኮንኖች፣ 100 የታጠቁ ወታደሮች፣ ከነሱም 8 አውቶማቲክ መሳሪያ የያዙ፣ መድኃኒትና የሕክምና ቁሳቁሶች፣ የኔን የግል ዕቃዎችና ጥይቶች የጫኑ 10 አህዮች ነበሩበት። ይህን ያህል አጀብ የግድ አስፈላጊ ነበር። ጦርነት ላይ ስለሆን የጸጥታው ጉዳይ አስጊ ነው። እናቴ አልተውሽም።
እማማ የኔ እናት አድምጪኝ ልንገርሽ እኔ የምወድሽ እኔ የማፈቅርሽ ልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመታኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኘኛል ግን ይሁን እላለሁ አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ አልፍ እንደሆን የዘመናት ዕዳ በኔ አልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከተወለደ ተላልፎ በኔ ላይ ያረፈ በለም ለሙመስክሽ በደም የተጻፈ አዎ ቃላለኝ ቃላለሽ ላትከጂኝ ላትከዳሽ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ አያት ከቅድማያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናት ያልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔ ማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ አይኔ ያየው ቆሜ በህይወት ከምኖር ይሻለኛል ለኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልፍስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ ባንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ አይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከምሆን ምስክር የኔ ማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መች ይሽራል እልፍ አላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጣላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሙት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ
ተከላላ ፕሮግራማችን በዚሁ ይተናቀቃል።